ይህ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በናይል ሳት 8 ዲግሪ ዌስት 11595 ሜጋሄርዝ ፍኖተ ዲሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org በቀጥታ መከታተል ይቻላል።
ተነስተልኝ እንደምን አመሻችሁ አድማጮቻችን። ዛሬ ሰኞ የካቲት 8 ቀን 2013 ዓ.ም ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል።
የደምቢዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባት አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ
ሰኞ የካቲት 8 ቀን 440 ቀናት አለፋቸው።
ወጣቶቹን ለማፈታት የሚደረገው ትግል መፋፋም አለበት። የወጣቶቹ ሰቆቃ ያብቃ እንበል። እስከመቼ?
ጦርነት መስራት እንችላለን ይሌ ነበረው ወያኔ በየአምስት አመቱ የምርጫ ድራማ እየሰራ ድርሰቱም ተዋናዮቹም ሳይቀየሩ ሰንበትበት ብሎ ነበር። አሁንም የእንግዴ ልጆቹ የሱን ፈለግ ተከትለው ዳርዳር እያሉ ነው። ኮሎኔሉ በ99 በመቶ ለመመረጥ ከወዲሁ እያረጠረጠ ነው። በዛሬ ዝግጅታችን በ2007 ዓመተ ምህረት የወያኔ ምርጫ ሲካሄድ አስተላልፈነው የነበረውን ፕሮግራምና የሐምሌ 2011 ዓመተ ምህረት የዴሞክራሲያ እትም የምርጫ ቧልት አባዜ በሚል ርዕስ የቀረበውን አስተምተን ክፍል 1 ፕሮግራማችን ይጠናቀቃል። በቅድሚያ ዜና።
በምስራቅ ወለጋ ክሪም ወረዳ በሚገኝ ጊዳ በተባለው አካባቢ ነዋሪ የሆኑ የአማራ ተወላጆች ላይ የኦሮሞ ልዩ ኃይል ጥቃት ፈጽሞ ጉዳት ማድረሱን የአማራ ሚዲያ ማዕከል የተባለው ተቋም በአካባቢው የነበሩ የአይን እማኞች ዋቢ በማድረግ የዘገበውን ታውቋል። ባለፈው ሳምንት ውስጥ ከመተከል የተባረሩ በግምት ከ400 የሚበልጡ የኦነግ ሸኔ አሸባሪ ታጣቂዎች በአካባቢው በሚኖሩ የአማራ ተወላጆች ላይ ጥቃት ለማድረስ ጥረት እያደረገ በነበረበት ወቅት ከአማራ ወራጅ መካከል የታጠቁ አሸባሪዎች የአጸፋ ተኩስ በመመለስ ራሳቸውን ለመከላከል ሞክረዋል። በአሸባሪዎቹ በኩል እስከ 9 የሚደርሱ ሰዎች እንደሞቱና እንደሞቱ ሲነገር በኦነግ ሸኔ አሸባሪዎች ላይ የደረሰው ጉዳት ምን እንደሆነ ባይታወቅም ከፍተኛ ጉዳት ደርሶባቸዋል ተብሎ ተወርቷል። በኦነግ ሸኔ አሸባሪዎች መመታት የተበሳጩ የኦሮሞ ልዩ ኃይል አባላት እሁድ የካቲት 7 ቀን ወደ ስፍራ በመምጣት አሸባሪዎቹ ራሳቸውን መከላከላቸውን ካመሰገኑ በኋላ የታጠቁት መሳሪያ ህገወጥ ነው በማለት መሳሪያ ለማስፈታት ያደረጉት ሙከራ በአሸባሪዎቹ በኩል የተፈጠረው ቁጣና ተቃውሞ ወደ ተኩስ ልውውጥ በማምራቱና የአይን እማኞች ተናግረዋል። በተኩስ ልውውጡ ምን ያህል ከሁለቱም በኩል ምን ያህል ሰው እንደሞተ ባይታወቅም ወደ ማታ የመከላከያ ሰራዊት ኃይል የገባ መሆኑን የአይን እማኞች ይናገራሉ። የነዳጅ ዋጋ ጭማሪ በዜጎች ኑሮ ላይ ከፍተኛ ጫና እየፈጠረ መሆኑን ተገለጸ። ሰሞኑን በነዳጅ ዋጋ ላይ በተደረገው ጭማሪ ምክንያት የነዳጅ ጭማሪውን ለመሸፈን አሽከርካሪዎች የሚያስከፍሉት የትራንስፖርት ዋጋ በከፍተኛ ደረጃ የጨመረ መሆኑን ታውቋል። ከተለያዩ አካባቢዎች ወደ አዲስ አበባ ለሚመጡ የረጅም ርቀት ተጓዥ ቀደም ብለው ሲከፍሉ ከነበረው በእጥፍ ላይ ጨምሮ የከፈሉበት ሁኔታ ሲኖር የአጭር ርቀት ተጓዦችም መጠኑ ቢለይም ተጨማሪ ዋጋ እየከፈሉ መሆናቸውን ታውቋል። የአገዛዙ ባለስልጣኖች በትራንስፖርት ዋጋ ላይ ምንም አይነት የዋጋ ጭማሪ እንዳልተደረገ ቢገልጹም ዋጋው ጨምሮ በሚያስከፍሉ አሽከርካሪዎች ላይ ግን እስካሁን የወሰዱት እርምጃ የለም። በተያያዘ ዜና ኢትዮጵያ በዓለም አቀፍ ደረጃ የሥራ አጥ ቁጥር ከበዛባቸው መካከል አንዷ ስትሆን አሁንም ችግሩ እየተባባሰ መሄዱን እየተነገረ ነው። የማዕከላዊ ስታቲስቲክስ ጽሕፈት ቤት በሚያወጣው መረጃ በኢትዮጵያ የሥራ አጥ ቁጥር ከ25 ከመቶ ብቻ መሆኑን ቢገልጽም ቁጥሩ ከዚህ በጣም እንደሚበልጥና ምናልባትም ከ35 እስከ 40% ከመቶ ሊደርስ እንደሚችል ባለሙያዎች እየተናገሩ ይገኛሉ። በቅርቡ የተቋቋመው የሥራ አድል ፈጠራ ኮሚሽን በየዓመቱ ለ3 ሚሊዮን ሰዎች የሥራ አድል እንደፈጠረ ሲገልጽ የቆየ ቢሆንም በዓመት ከ1.2 ለሚደርሱ የዩኒቨርሲቲ ከፍተኛ ትምህርት ተመራቂዎች የሥራ አድል ለመፍጠር ያልቻለ መሆኑን በገሃድ እየታየ ነው ተብሏል። ኢዜማ የተባለው ፓርቲ ለታቀደው የይስሙላ ምርጫ የምርጫ ቅስቀሳ ጀምር ያለው ባለበት እለት ኢዜማ በንባውን በመወከል በቢሾፍቱ ደብረ ዘይት የአድአ የምርጫ ወረዳ ሊቀመንበር የነበረው የድርጅቱ አባል አቶ ግርማ ሞገስ ባልታወቁ ሰዎች በተተኮሰ ጥይት የተገደለ መሆኑ ታውቋል። ግለሰቡ በምን አይነት ሁኔታ እንደተገደለ እስካሁን የተሰጠ መረጃ ባይኖርም ይካሄዳል የተባለው የይስሙላ ምርጫ ምን ያህል ደም አፋሳሽ ሊሆን እንደሚችል ጠቋሚ ነው በማለት በርካታ ክፍሎች እየተናገሩ ይገኛሉ። የሱዳን የውጭ ጉዳይ ሚኒስቴር እሁድ የካቲት 7 ቀን በሰጠው መግለጫ በኢትዮጵያና በሱዳን ድንበር አካባቢ የኢትዮጵያ ጦር መከማቸቱንና ጦሩም የሱዳን ድንበር ዘልቆ መግባቱን ጠቅሶ ይህን ተከትሎ ለሚመጣው ከፍተኛ ቀውስ ኃላፊነቱ የኢትዮጵያ ባለስልጣኖች ነው በማለት አስጠንቅቋል። የኢትዮጵያ መሬት በኃይል ወስዶ የተቆጣጠረውና በሆነ ወቅት የኢትዮጵያ ጦር መሬት የያዘ የሚለውን የሱዳን የውጭ ጉዳይ ሚኒስቴር መግለጫ ኢትዮጵያ በሱዳን ላይ ጦርነት ለመክፈት ጦሯን በድንበር አካባቢ እያከማቸች ነው በማለትም ክስ አሰምቷል። በአገዛዙ ባለስልጣኖች በኩል በዚህ ጉዳይ ላይ የተሰጠ መረጃ ባይኖርም የሱዳን መንግስት ለሚመጣው ጦርነት ወታደራዊ ዝግጅቶች እያደረገ መሆኑን ተገልጿል። በተያያዘ ዜና ባለፉት ቀናት በዳቦና በመሰረታዊ የኑሮ ውድነት ላይ ተመስርቶ በሱዳን እየተካሄደ የሚገኘው ህዝባዊ ተቃውሞ እንቅስቃሴ ወደ ሁለተኛ ደረጃ ተማሪዎች የተዛመተ መሆኑን ከአካባቢው የተገኙ መረጃዎች ይገልጻሉ። ሰኞ የካቲት 8 ቀን በመላ ሀገሪቱ የሚገኙ ተማሪዎች ዋና ዋና መንገዶችን በመዝጋት ተቃውሟቸውን ማሰማት የቀጠሉ መሆናቸውም ታውቋል። የሱዳን ባለስልጣኖች የሰሞኑ ህዝባዊ እንቅስቃሴ ለማብረድ በተለያዩ ቦታዎች የአስቸኳይ ጊዜ አዋጆችን ማወጃቸው የሚታወቅ ሲሆን የቀድሞውን ምክትል ፕሬዝዳንትን ጨምሮ በርካታ የአልበሽራ ደጋፊዎች መያዛቸውና ለፍርድ እያቀረቡ ናቸው ይታወቃል። አድማጮቻችን የዕለቱ ዜና እዚህ ላይ ተጠናቀቀ። ከቀሪው ዝግጅቶቻችን ጋር አብራችሁን ቆዩ። አድማጮቻችን በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርበው
ሁነተ ዲሞክራሲ የኢትዮጵያ አንድነት ድምጽ ዘረኛው ጸረ ኢትዮጵያ አገዛዝ በውጭ ኃይሎች በተለይም በምዕራባውያን ድጋፍ ስልጣን ላይ ሲጥቃለበት ጊዜ ጀምሮ ስለዚህ ከይሲ ቡድን ዓላማ አለመሰልቸት ለህዝብ ሲያጋልጥ ቆይቷል። በተለይ ምርጫ ስለተባለው ቧል ለተቃዋሚውም ለህዝብም ማሳሰቡን ወደ ኋላ ብሎ አያውቅም። አንዳንድ በተቃዋሚ ስም ወያኔን በምርጫው ድራማ የሚያጅቡት ኦን የህዝብን ፍላጎት ለማሟላት ወይስ ለራስ ጥቅምና ዝና ወይስ ለወያኔ በመጎንበስ? ይህ በየአምስት ዓመቱ የሚደረግ ቲያትር ድርሰቱም ተዋናዮቹም ሳይቀየሩ ህዝብ እየተሰደበ እየተዋረደ ለረሃብና ቸነፈር እየተዳረገ አሁን ላይ ደርሰናል። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ የ2002ን የምርጫ ቧልት በሚመለከት ከምርጫው ቀደም ብሎ ያስተላለፈውን መልእክት እና ውጤቱ ምን እንደሚሆን ቁልጭ አድርጎ የሚያሳይ ነበር። ተቃዋሚዎች መልእክቱን አሁንም ልብ ሊሉት ይገባል። በማስከተል የ2002 የወያኔ የምርጫ ድራማ ለትርኢት ከመቅረቡ ከሰባት ወራት በፊት በጥቅምት ወር 2002 ዓ.ም የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ ሰጥቶት የነበረውን ማሳሰቢያ አሁንም ወቅታዊ ነውና እናቀርባለን። እነሆ
ጥቅምት 23 ቀን 2002 ዓ.ም በወያኔ ምርጫ ቧልት አለመሳተፍ የዜግነት ግዴታ ነው። በመጪው ግንቦት የወያኔ አገዛዝ በሚያካሂደው ውጤቱ ከወዲሁ የታወቀለት ምርጫ ውስጥ ዜጎች መሳተፍ የለባቸውም። ለወያኔ አገዛዝ ሸፋኝ ግልድምና ሽርጥ መሆን አይገባቸውም። የደም ዛር የያዘው ስርዓት በ1997 ምርጫ ሲሸነፍ ህዝብን ፈጅቶና የህዝብን ድምጽ ሰርቆ በጉልበቱ በስልጣን መቀጠሉን ዜጎች ሁሉ የታዘቡት ምጸት ነውና ዛሬ የህዝብ መሰረታዊ ጥያቄዎች ጭራሽም ቅንጣትም ምላሽ ሳያገኙ አርመኒያው አገዛዝ በአሸናፊነት በሚወጣበት ምርጫ መግባቱ ለሀገርም ለህዝብም የሚጠቅም እርምጃ አይደለም። ምርጫ የተባለውን ሂደት በተመለከተ መሰረታዊው ችግር የስነ ስርዓትና የስነ ምግባር ሳይሆን ሀገሪቷ በአንድ ፈላጭ ቆራጭ አገዛዝ ስር መሆኗና ለነጻ ምርጫ ምንም እድል አለመኖሩ ነው። ካለፈው የዞረ የህዝብ ሰቆቃ ድምር ደግሞ የህዝብ ድምጽ መሰረቁን ከ200 ያላነሰ ዜጋ መፈጀቱንና ገዳዮቹ ለፍርድ አለመቅረባቸውን ወደ 50,000 የሚጠጉ ዜጎች ተይዘው መታሰራቸውንና ከነዚህም ውስጥ አሁንም ብዙ ሺዎች በማጎሪያ ቤት መሆናቸውን የምርጫ ህግ አለመቀየሩን የምርጫ ኮሚሽን የወያኔ አገዛዝ መሳሪያ እንጂ ነጻ አለመሆኑን ወታደሩ ፖሊሱና የጸጥታው ኃይል በቡድኑ ቁጥጥር ስር መሆናቸውና በየምርጫ ጣቢያዎቹ መራጩን ከማስፈራራት አልፈው ጭፍን የሆነ ግድያና ጭፍጨፋ ማካሄዳቸውን ያሳያል። ከ1997 ዓመተ ምህረት ወዲህ ምንም የተሻሻለ ሁኔታ የለም። የወያኔ ፈላጭ ቆራጭ ቁጥጥርና ፈና ተባብሷል። በማስገደድ የድርጅት አባል ሁኑ እየተባለ አባል ተብየው ቁጥሩ ብዙ ሚሊዮን ሆኗል። ምርጫ ማጭበርበር መቀጠሉንም ያለፈው የማሟያ ምርጫ ውጤት በግልጽ ዳግም አሳይቶ የባዕዳንንም አፋዊ ወገዛ አድርሶበታል። መዋቅሩ በእጁ፣ ገንዘቡ በእጁ፣ መገናኛ ብዙሃን በእጁ። በ1997 የነበሩ ጋዜጦች ዛሬ በኃይል ጠፍተዋል። በዚህ ሁኔታ ነጻ ምርጫ እንዴት ይጠበቃል? ያባ ማንኛውም የፖለቲካ ድርጅት የራሱን የመሰለውን አቋም የመውሰድ መብቱን የሚጋፋ ባይሆንም በራሱ መርህና እምነት ደረጃ ግን በወያኔ ምርጫ መሳተፍ ስህተትና ለወያኔ አገዛዝ ብቻ የሚጠቅም ነው ብሎ ስለሚያምን ህዝብ በመጪው ምርጫ እንዳይሳተፍ ጥሪ ያደርጋል። በወያኔ ቧልት ከመሳተፍ ይልቅ የወያኔን አረመኔ አገዛዝ ለማስወገድ ለወሳኙ ህዝባዊ አመጽና ሁለገብ ትግል ዜጎች ሁሉ እንዲዘጋጁና እንዲደራጁ ጥሪ እያደረገ በዚሁ ትግል የተሰማሩና ሊሰማሩ የተነሱት ሁሉ ለዲሞክራሲያዊት ኢትዮጵያ እስከታገሉ ድረስ
ያባ አጋራቸው መሆኑን እንዲያውቁል ያሳስባል። ለወሳኙ ጸረወያኔ ፍልሚያ እንነሳ። ይህ ነበር እንግዲህ ከ2007 ምርጫ ተብዬው ባልት 7 ወራት በፊት ተላልፎ የነበረው የኢያባ ማሳሰቢያና መልእክት። ብዙዋኑ ህዝብ አልተታለለም። ተቃዋሚ ፓርቲ ተብዬዎች ግን ውርደትን ቃሉን የሚያውቁት ከሆነ ተከናንበው ድራማው ተጠናቀቀ። ከዚህ የ2002 የወያኔ ምርጫ በኋላ ኢያፓ የሚከተለውን መግለጫ አውጥቶ ነበር። ከኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢያፓ የተሰጠ መግለጫ ግንቦት 17 ቀን 2002 ዓመተ ምህረት። የወያኔ የምርጫ ቧልት ተጋልጦ ተገባደደ። ምስጋና ለኢትዮጵያ ህዝብ። ሰረ ህዝቡ የወያኔ አገዛዝ ምርጫ ብሎ የህዝብን ገንዘብ አጥፍቶ የተያዘው ቧልት ፍሬቢስ መሆኑንና በዚህም መሳተፍ ወያኔን በቀልዱ ማጀብና ሽፋን መስጠት መሆኑን የተረዳው ህዝብ ፈዛኛው ለምርጫው ባለመመዝገብና በምርጫውም ባለመሳተፍ ወያኔን እርቃኑን አስቀርቶ አጋልጦታል። በምርጫው አትሳተፉ ጥሪን ደግሞ ደጋግሞ ያሰማው ኢያፓ ለኢትዮጵያ ህዝብ ምስጋናውን ያቀርባል። በዚህኛው ዙርም የመድበለ ፓርቲ አፍአዊ ህልውና ተኖ በዘመነ ደርግ ቀደም በበርካታ አፍሪካ ሀገሮች በይፋ እንደነበረው ሁሉ ያንድ ፓርቲ አምባገነናዊ አገዛዝ ጥርሱን አግጦ ተከስቷል። በዘመነ ደርግ ስናይ እንደነበረውም ህዝብ በግድ ተሰልፎ ጨቋኞቹን እንዲያወድስ ይደረግም አይተናል። ተመሳሳይ ክስተት ከ1997 ምርጫ በኋላም ተሞክሮ እንደነበር የሚታወስ ነው። ወያኔ ባለፉት 5 ዓመታት ተቃዋሚ ኃይሎችን ሲያጠቃ ሲከፋፍል መሪዎችን ሲያስርና ሲያሳድድ ነፃ ጋዜጦችን ሲዘጋ ምርጫውንም ለማጭበርበር ሲዘጋጅ መቆየቱ የታወቀ ሆኖ ሳለ የምርጫው ህግና ቦርዱም በወያኔ ቁጥጥር የቆየ በመሆኑ በምንም መንገድ ነፃ ምርጫ ሊካሄድ አለመቻሉ የተረጋገጠ ጉዳይ ነበር። ማዕቀብ ማድረግ ሲገባ መሳተፍን የመረጡት ክፍሎች መሳተፉ መብታቸው ቢሆንም ከሂደቱ ግን አመርቂ ውጤትን መጠበቅ ሆኖ ተስፋ ማድረግ ስህተት መሆኑን እነሆ ወያኔ ራሱ በማያወላዳ መንገድ ገልጽ አድርጎታል። የመድበለ ፓርቲ ልቦለድም በዚሁ ምርጫ ወደ መቃብሩ ተወስዶ አርፏል። ተቃዋሚ ቀርቶ ከሃዲ ተለጣፊዎችም ወንበር ተነፍገው ወያኔ ፓርላማ የሚለውን ብረቱን ሙሉ በሙሉ በራሱ ሎሊዎች ሞልቷል። ከእንግዲህ ወዲህ ሰላማዊ ትግል፣ ከወያኔ ጋር መወዳደር፣ ምርጫ ወዘተ የሚሉ ዋጋ ቢስና አደናጋሪ መፈክሮች አክትመው ለወሳኙ ፍልሚያ መተባበርና መነሳት ማስፈለጉን ይህ ያከተመው የወያኔ ቧልት ዳግም ግልጽ አድርጎታል። የወያኔ አገዛዝ ሊወገድ የሚችለው በሁለገብ ትግል መሆኑን መልእክቱን አስተጋብቷል። ወያኔ እንደተጠበቀው ምርጫውን በጠራራ ፀሐይ አጭበርብሮ ራሱን አሸናፊ ብሎ 5 ዓመት ሊገዛ ተዘጋጅቷል። በአዳንም ከጎኑ መሰለፋቸውን በመተማመኑ በግሃድ ሊያጭበረብር ምንም ማፍረትን አላሳየም። ይባስ ብሎ ጭምብሉን አውልቆ ዘረኛ የአንድ ፓርቲ አገዛዙን እነሆ ሊያሳፍን ተነስቷል። ምርጫውን አጭበረበረ ብለው በራሱ ፍርድ ቤት ሊከሱ የሚፈልጉትን በተደጋጋሚ ማላገጫ መሆንን ትተው ይህን የህዝብ ጣላት ከህዝብ ጎን በመሆን ይፋለሙት ዘንድ አሁንም ጥሪ እናደርግላቸዋለን። ዜጎችም በነቃ አቋማቸው በመቀጠል ሐሳዊ መሲሆችን በማግለል ሐቀኛ የህዝብ ወገኖችን ታጋዮችን በተጨባጭ መደገፍ አለባቸው። ወያኔ በቅርቡ በሰበብ አስባቡ ብዙዎችን ለማሰር ማቀዱም ምስጢር አይደለም። ህግ ይከበር
የታሰሩትም ይፈቱ ማለት ተገቢ ሲሆን ህገወጥ ወያኔ ይወገድ ግን ዋናና ቋሚ መፈክራችን መሆኑ መዘንጋት የለበትም። የወያኔ አገዛዝ በዚህም በዚያም ጦርነት ጭሮ የህዝብን እይታ ወዳልሆነ አቅጣጫ ሊቃኝ መሞከሩም መጠበቅ ያለበት ነው። በወያኔ አሸናፊነት ተገባደደ የተባለው የወያኔ ምርጫ መጨረሻው ይህ ለመሆኑ ሳይጀመር የታወቀ ጉዳይ ነውና የወያኔ ዳንኪራ ህዝብን የሚመለከት አይደለም ሊሆንም አይችልም። ወያኔ ተጋልጧል። ራቆቱን ዘረኝነቱንና አምባገነንነቱን አቅፎ ተፈቷል። ህዝብም በምርጫ የሚመጣ ለውጥ አለመኖሩን በቆራጥ አቋሙ አስረግጧል። በሐቅ ከህዝብ ጎን ቆመናል የሚሉም ይህን የህዝብ መልእክት መቀበል ግዴታቸው ነው። የወያኔን አገዛዝ በሁለገብ ትግል ለማስወገድ ቆርጠን እንነሳ። ታዲያ አሁንስ ምን የተቀየራለ? እስከ መቼስ ዘረኞችን በጫንቃችን ተሸክመን እንኖራለን? ጎበዝ እንነሳ። ዴሞክራሲያ የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ ለስራ አርባራት ቁጥር 5 ሰኔ ሐምሌ 2011 ዓመተ ምህረት የምርጫ ቧልት አባዜ። ለግማሽ ምዕተ ዓመት ያህል ህዝብ የስልጣን ምንጭ የሚሆንበትን ስርዓት እውን ለማድረግ እንዲሆን ሲካሄድ የነበረውና ኢትዮጵያውያን እስከ ዳር የተሳተፉበት ህዝባዊ ትግል ላለፉት ለበርካታ ዓመታት የእልህ አስጨራሽ ጉዞ ያለማቋረጥ ቢያደርግም እስካሁን በድል ሊጠናቀቅ አለመቻሉ ግልጽ ነው። ኢህአፓ ልሳኑ በሆነው ዴሞክራሲያ በተለያዩ የዘወትር መጣጥፎችና በሌሎችም የመገናኛ ዘዴዎቹ የህዝባዊ ትግል ግብ የሆነው የስርዓት ለውጥ እውን ያልሆነባቸውን ምክንያቶች በየምዕራፉ ሲዘረዝር ሲተነተንና ሲጠቁም አደጋዎችን ሲያስገነዝብና አቅጣጫንም ሲያመላክት መቆየቱም ይታወቃል። ቀደም ብለው በተሰራጩት የዴሞክራሲያ እትሞች የተስተናገዱት ጉዳዮች እንደተጠበቁ ሆነው በአሁኑ ወቅት አገራችን ያለችበትን ሁኔታ ድርጅታችን ኢህአፓ እንዴት ያየዋል? ዋና ዋና ችግሮቹስ ምንድናቸው? ችግሮቹንስ ለማስወገድ የሚረዱ እርምጃዎችስ ምን ሊሆኑ ይገባል? የሚሉትንና ሌሎች ተዛማች ጉዳዮችን በዚህ የዴሞክራሲያ እትም እናነሳለን። እነሆ የ17 ዓመታት ፋሽስታዊ ወታደራዊ አገዛዝ እጅጉን ያስመረረው የኢትዮጵያ ህዝብ የባሳ አይመጣም በሚል እሳቤ ተዘናግቶም ሆነ ግራ ተጋብቶ የነበረበት ወቅት ላይ ወያኔ ይሄን አጋጣሚና ሙሉ የባዕድ ኃይላትን እንደ አሜሪካ፣ እንግሊዝ፣ ሱዳን፣ ስዊድን፣ ኖርዌይ ወዘተ ድጋፍን በመጠቀም ስልጣን ለመቆጣጠር ቻለ። በባዕድ ኃይሎች ድጋፍና ትብብር ወያኔ በጠመንጃ ኃይል ስልጣን ከተቆጣጠረ በኋላ ዛሬ ኢትዮጵያ ለገባችበት ቀውስ ዋናና
አብይ ምክንያት የሆነውን የክፍፍል ስርዓትም ለመዘርጋት በቃ ባለፉት 28 ዓመታት አገራችን የዘረኝነትና የከፋፋይነት አባዜ ተጨኖባት በረጅም ጊዜ ታሪኳ ውስጥ አንዳችም ጊዜ ገጥማት በማያውቅ አስከፊና አደገኛ ሁኔታ ውስጥ እንድትገባ ተገደደች። ውስብስብ ፖለቲካዊ፣ ኢኮኖሚያዊና ማህበረሰባዊ ችግሮቿ ብቻ ሳይሆኑ እንደ ሀገር እንዳትቆይ ህልውናዋን አጥብቀው የሚፈታተኑ መንቀፋቶች በየአቅጣጫው እያተራመሷት ይገኛል። ዘርንና ቋንቋን መሰረት ያደረገው የወያኔ ኢህአዴግ አገዛዝ ጸረ ህዝብ፣ ጸረ ኢትዮጵያ፣ ጸረ ዴሞክራሲ በመሆኑ ፖሊሲዎቹም ሆኑ ሁሉ ክሎቹ የቡድኑን መሰረታዊ እምነት ተግባራዊ ማድረግ ላይ ያጠነጠኑ ነበሩ። የወያኔ ቡድን ገና ስልጣን ሲይዝ የተቃወሙትንና የታገሉትን ሁሉ ያፈና፣ የግድያ፣ የሽብር፣ የእስራት ወዘተ ወንጀሎች ያካሄድባቸው መቆየቱ የሚታወቅ ሲሆን ዛሬም ቢሆን ቡድኑ ከዚህ አረመኔያዊ እኩይ ተግባሩ ሳይቆጠብ በወንጀሉ የቀጠለ መሆኑ ግልጽ ነው። ከኢትዮጵያ የተገነጠለች የትግራይ ሪፐብሊክ ለመመስረት እንደ ዋና ዓላማው አድርጎ እንቅስቃሴ የጀመረው ወያኔ ባለፉት 28 ዓመታት በጠመንጃ ኃይል የተቀረውንም የኢትዮጵያ ግዛት መቆጣጠር ቢችልም ይህንኑ የመገንጠል አጀንዳውን ካርድ ለመሳብ እንዲረዳው የሚያስችለውን አንቀጽ በሕገ መንግሥቱ ውስጥ እንዲካተት ማድረጉ አይዘነጋም። ዛሬ ላይ ከወያኔ መንደር ይህን አስመልክቶ እየተደለቀ ያለውን ማስተዋሉ ተገቢ ይመስለናል። ዘመናትን ተሻግሮ የኢትዮጵያ ሕዝብ የአንድነት መስተጋብር የሰረጸው ሕዝቡ በዘመን ሂደት ውስጥ እንደ ሌሎች የዓለም አገራት ሁሉ አገርን ለመመስረት የሚጠይቀውን ክፉም ሆነ በጎ ሁኔታን አብሮ መካፈሉ፣ መደጋገፉ፣ መነሳቱና መውደቁ የውስጥም ሆነ የውጭ ጠላትን በጀግንነት መክቶ ነጻና የራስ የሆነች ሀገር እንድትኖር ባደረገው ከፍተኛ ተጋድሎ ውስጥ እንደሆነ ታሪክ የመዘገበው ነው። እናም ይችን አጥንቱን ከስክሶ ደሙን አፍስሶ ያቆያትን ታላቅ አገር ከትውልድ ትውልድ እያሻገረ በነጻነት ታፍራና ተከብራ እንድትቆይ አድርጓል። ኢትዮጵያ በርካታ ባህሎች የሚስተናገዱባት፣ ልዩ ልዩ ቋንቋዎች የሚነገሩባት፣ ትላልቅ ሃይማኖቶች የሚመለኩባት ብቻ ሳይሆን የዘመናት በሌሎችም የዓለም አገራት ሃይማኖትን ተንተርሶ የሚፈጠር ችግር አንጻራዊም ቢሆን ከቶ ያልደረሰባት አገር ሆና እስካሁን ዘልቃለች። አንዲት ጥቁር አገር የነጭ ዘር የሆነውን ጣሊያንን በአድዋ ጦርነት ድባቅ መታ፣ የነጭን ዘር አዋረደች ከሚልና ኢትዮጵያ ያለችበት ጂኦግራፊያዊ ክልል ያለውን ስትራቴጂክ አንድምታ ከግምት ውስጥ በማስገባት የባዕድ ኃይሎች ጥንትም ሆነ ዛሬ ጥቅማቸውን ጥያቄ ውስጥ ሊጥል የሚችል የኢትዮጵያን ሕዝብ ይሁንታ ያገኘና ለኢትዮጵያ ሕዝብ ጥቅምና ለኢትዮጵያ ሕልውና አበክሮ በጽናት የሚቆም ኢትዮጵያዊ የመንግሥት ኃይል በአፍሪካ ቀንድ አካባቢ እውን እንዳይሆን አበክረው ሰርተዋል። ዛሬም እየሰሩ ይገኛሉ። በታሪካችን ዛሬ እስከደረስንበት ታሪካዊ ወቅት ድረስ የባዕድ ኃይላት በማናለብኝነት በኢትዮጵያ ውስጥ ጉዳይ ጣልቃ እየገቡ ዜጎቿን እርስ በርስ የማጋጨት፣ የማናቆር፣ ሰላም የሚነሳና የሚያምስ ድርጊት ሳያሰልሱ ፈጽመዋል። አሁን በምንገኝበት ወቅትም ላይ ቢሆን ከዚህ እኩይ ተግባራቸው ከቶ ሊታቀቡ አልቻሉም። አገራችን ኢትዮጵያ እጅግ አኩሪ ታሪክ፣ ከመቶ ሚሊዮን በላይ የሚቆጠር የሕዝብ ካፒታል፣ ተዝቆ የማያልቅ የተፈጥሮ ሀብት እየተለገሰች ውብ አገር ለመሆኗ የሚያከራክር አይደለም። ይህ ገጽታዋ እንደተጠበቀ ሆኖ በሌላ በኩል ግን በታሪክ ሂደት ውስጥ ከመልካም አስተዳደር እጦት የተነሳ በሕዝብ ላይ የደረሱ ልዩ ልዩ በደሎች እንደነበሩ ከግልጽም ግልጽ ነው። በባህላቸው በሃይማኖታቸው የተነሳ የሚበደሉ፣ ለብዝበዛ የተጋለጡ፣ ጥረው ለፍተውም በድህነት አረንቋ እንዲማቅቁ የሆኑባት አገርም ነበረች። ዛሬም በምድር ላይ ያለው ሁኔታ ከዚህ የተለየ እንዳልሆነ ለሰፊው የኢትዮጵያ ሕዝብ የተደበቀ አይደለም። እነዚህን አስከፊ ገጽታዎች ለመለወጥ ነበር። በ1966 ዓመተ ምህረት በየካቲት ወር ላይ ለዘመናት ውስጡን ተዳፍኖ ሲምቦለቦል የቆየው የህዝብ ብሶት ድንገት ገንፍሎ ሳይታሰብ ከዳር እስከ ዳር በተካሄደ ህዝባዊ አመጽ ያጼውን የጉልተኛ ስርዓት ሊገረሰስ ቢችልም ወደ ህዝባዊ ስርዓት አሻጋሪ የነበረው ጊዜያዊ ህዝባዊ መንግስት ጥያቄ እስካሁን እውን ሳይሆን ቀርቷል። ለዚህ ዋናው ተጠያቂ ፋሽስታዊ ወታደራዊ አገዛዝና በወቅቱ ተባባሪው የነበሩት ልዩ ልዩ ጸረ ህዝብ ኃይላት እንደነበሩ ቀደም ብሎ በሰፊው የተባለበት በመሆኑ እዚህ ላይ ላለመድገም መርጠናል። ፋሽስታዊውን ወታደራዊ አገዛዝ የተካው የወያኔ ኢህአዴግ አገዛዝ ኢትዮጵያን በታሪኳ ካጋጠሟት አገዛዞች ሁሉ ክፉኛ ያጠቃትና ያሽመደመዳት አገዛዝ ነው። ህልቆ መሳፍርት በደል አድርሶባታል። ስልጣን የተቆናጠጠው የወያኔ ቡድን የአገሪቱን አንጡራ ሀብት በውጭ አገር ባለ ሀብቶች እንዳሻቸው እንዲበዘብዙ እድሉን አመቻችቶ የጠቀሙም ተካፋይ በመሆን ሀብት አካብቷል። ከላይ እስከ ታች በሙስና ተጨማልቆ ጥቂቶች ከመጠን በላይ የተንደላቀቁባት ከ99% በላይ የሆነው ህዝብ በድህነት በእርዛትና በበሽታ የተጎሳቆለባት አገር ከመሆኗን ባሻገር ጸረ ዴሞክራሲ የሆነው አገዛዝ የሚያስከትላቸው የሥርዓት አልበኝነት ባህሪያት፣ ዝርፊያ፣ የሥነ ምግባር ዝቅጠት ወዘተ በመላ አገሪቱ መረን በለቀቀ ሁኔታ ተናኝተዋል። በመሆኑም የአገሪቱ ዜጎች በሰላም ከቤታቸው ወጥተው በደህና የሚመለሱበት ሁኔታ ባለመኖሩ ህዝብ ሁሌም በስጋት እንዲኖር አስገዳጅ ሁኔታ ውስጥ ገብቷል። ቡና ፈልቶ ፈልቶ መስከኑ አይቀርም ከሚሉን ለህዝብ ንቀት ካላቸው ሹሞች በስተቀር ለሌሎቻችን ግን ይህ ክስተት አሳሳቢና ትኩረትን የሚሻ አገራዊ ዋና ጉዳይ መሆኑ የሚያከራክር አይደለም። የሚያውቀውን የኖረበትንና እየኖረበት ያለውን እንደ መድገም አይቆጠርብንና የኢትዮጵያ ህዝብ በወያኔ ዘረኛና አምባገነን አገዛዝ ስር የሰብአዊና ዴሞክራሲያዊ መብቱ ሙሉ በሙሉ ተረግጦ በነጻ የመደራጀት፣ የመጻፍ፣ የመሰብሰብና የመናገር በእውቀቱና በችሎታው መጠን ሥራ ሰርቶ ራሱን ጠቅሞ በአገሪቱ የኢኮኖሚ ተሳትፎ ውስጥ ሊኖረው የሚገባውን የዜግነት ሚና ለመጫወት ያልቻለበት ሆነ። ከ2010 ዓመተ ምህረት በፊት ባሉት 3 ዓመታት ውስጥ የወያኔ ኢህአዴግ አገዛዝ ለማስወገድ በርካታ መስዋዕትነትን የጠየቀ ትግል ተካሂዷል። በሙስና የላሸቀው የወያኔ ኢህአዴግ አገዛዝ ከሻቢያ ጋር ባደረገው ጦርነትና በኋላም የመለስ ህልፈት ታክሎበት የክፍፍልና አለመግባባት ሰለባ ለመሆን በመብቃቱ ተዳክሞ ስለነበር እንደቀድሞው የሚደርስበትን ተቃውሞና ትግል ለመቋቋም የሚችልበት አቅሙ እጅጉን እንዲሳሳ ሆነ። የህዝቡ ትግል የወያኔውን አገዛዝ አስወግዶ የሥርዓት ለውጥን ለማምጣት የሰነቀ በመሆኑ የአገዛዙን በስልጣን ላይ መቆየት በጥያቄ ውስጥ የሚያስገባ ሁኔታ ውስጥ ከቶት እንደነበር የቅርብ ጊዜ ትዝታ ነው። ሙሉ በሙሉ ባይሆንም ትግሉን ያቀዘቀዙልኝ ይሆናል በሚል እሳቤ የተወሰኑ የህሊና እስረኞችን፣ የአስቸኳይ ጊዜ አዋጅን፣ የሽብርተኛነት ህግ አዋጅን ወዘተ ሰርዣለሁ እስከ ማለት ቢደርስም ለነገሩ አዋጆቹን አልዘረዘረም እስካሁን ትግሉ ጋብ ሊል አልቻለም። ተጠናክሮ የቀጠለው ትግል አገዛዙን ለማስወገድ ጠርዝ ላይ ደርሶ የነበረ ቢሆንም ታማኝ አገልጋይ ሎሌያቸውን ፈጥኖ ለማዳን አሜሪካና ሳውዲ በቂ ዝግጅት የጠየቀ እቅድ በመንደፍ ሥራ ላይ በማዋል ትግሉን ማቀዝቀዝ ችለዋል። እነሆ የዓመት ተኩል ዕድሜውን እየዘለቀ ያለው ያለንበት የአገሪቱ ሁኔታ የማማለል ችሎታና ሁሉን አውቃለሁ በሚል የአገርና የፖለቲካን ጉዳይ እጅግ አቅሎ በሚወስድ ለመሰረታዊ ጥቅም የሚደረግን ግብግብ በፍቅርና በመደመር አባዜ መለወጥ ይቻላል በሚል የቃላት ጋጋታ አሜሪካኖች ሲያዘጋጁት የቆየን ኮሎኔል በጠቅላይ ሚኒስትርነት ማዕረግ ከሾሙት ወዲህ ወያኔ ኢህአዴግ የህዝቡን ሥርዓት ለውጥ ፍለጋ ትግል ለማድበስበስ ሆን ብሎ የተደረገ እንቅስቃሴ የተገኘ እንደሆነ ገልጾናል። በጣም አስገራሚና ንቀት በተሞላበት መንገድ በሙስና ተጨማልቅ ያለው ህዝብን ወደ ትግል እንዲገባ ያበቁትን ግፎችና በደሎች ሁሉ በተደጋጋሚ ገምግሜ እርምት ለማድረግ ተዘጋጅቻለሁ ይቅርታም ጠይቃለሁ ያለው አገዛዝ የመፍትሄውን ፍለጋና መሪነት ለኔ ተውት ብሎ ተፈጥሞብንም ይገኛል። የለውጥ ኃይል ነኝ እያለ ከመቀላመዱም በላይ ወደ ዲሞክራሲ ልትሸጋገሩ የምትችሉት በኔ መሪነት እንጂ ነው እያለ በህዝብ ላይ ተፋለቀ። ሹሙ ኮሎኔል ሳይፈራና ሳያፍ ባለፉት አመታት የወያኔ አገዛዝ ውስጥ በደልና ግፍ የፈጸሙትን አስወግዶ የወያኔ ኃይልን አገዛዝ ለማስቀጠል እንደሚሰራና ህገ መንግስት ተብዮም እንዲሁ ቀጣይነት የሚኖረው መሆኑን መግለጹ የሚዘነጋ አይደለም። አንድ አመት ከግማሽ እድሜ እየተጠጋ ያለው በሹሙ እየተመራ ያለው እንቅስቃሴ አፉ ቅቤ ልቡ ጩቤ እንዲሉ አይነት ሆኖ እነሆ ቀድሞም ከህዝብ ያልደበቀውን ጉዳይ አንድ ባንድ ተግባራዊ ሲያደርግ ቆይቷል። መፍትሄ የተባሉትም በቀድሚያ የሹሙን ቡራኬ እንዲያገኙ ሆነው ለስራቱ ቀጣይነት የሚበጁት ሁሉ በስራ ላይ እንዲውሉ እየተደረገ ነው። እቅዱም ያለውን ስርዓት ቀባብቶ ለማስጓዝ በሚያስችል ታሳቢነት የተቃኘ በመሆኑ እዛው ፈላ እዛው ሞላ ከመሆን የተለየ አልሆነም። ይህም ከላይ ልንጠቅሰው እንደሞከር ነው የመከራችንን ቀጣይነት የሚያውጅ እንጂ ተስፋችንን የሚያለመልም በስርዓት እንዳልሆነ የምንስተው አይሆንም። ዛሬ ላይ ህግና ስርዓት የማስከበር ኃላፊነት የጎደለበት ብሔረተኝነት ዘረኝነት ጎጠኝነት እንደልባቸው የሚፈነጩበት ለም ስፍራ ተመቻችቶላቸው የአገሪቱን ህልውና እየተፈታተኑ ያሉ ከመሆናቸው ባሻገር እንደ ተጨማሪ ሁለተኛ መንግስት ራሳቸውን በትጥቅ ሳይቀር አደራጅተው የፈለጉትን ሁሉ በማድረግ በህዝብና በአገር ላይ ልዩ ልዩ ወንጀሎችን ተው የሚላቸው በጠፋበት ሁኔታ እየፈጸሙ እንዳሉ የአደባባይ ምስጢር ከሆነ ሰንብቷል። መንግስት ነኝ ባዩም በለውጥ ሂደት ውስጥ ባለች አገር እንዲህ ያሉ ሁኔታዎች መከሰታቸው አይቀሬ ነው በሚል ስሌት ግዴላችሁም በሂደት ይከስማሉ ብሎ ይሳለቀብናል። በመሬት ላይ ያለው ሀቅ ግን ላለፉት 28 ዓመታት በወያኔ ኢህአዴግ በመላ አገሪቱ ተተክሎ የቆየው የዘረኝነትና የክፍፍል መሰሪ ፖሊሲ ሲሆን ለዘመናት አብሮ የኖረውን ህዝብ እኛና እናንተ በሚል ዘይቤ ከፋፍሎ እርስ በርሱ በክፉ እንዲታያይ የጥላቻ ስሜት እንዲተከል ተጽዕኖ ሲያደርግ ቆይቷል። ከዚህ ፖሊሲ ተጠቃሚዎቹ ያገዛዙ ሹሞችና የለውጡ ደጋፊዎች ነን የሚሉ ልዩ ልዩ ቀለሞች ያነገቡ ክፍሎች እንዲሁም የተወሰኑ የመገናኛ ብዙሃን ተቋሞች ናቸው። የኑሮ ውድነቱ፣ መፈናቀሉ፣ ስራ አጥነቱ ህዝብን ያስመረረ ከመሆኑም በላይ ያለ ስጋት እንደ ልብ ወጥቶ መግባቱ ከቦታ ቦታ እንዳሻ መንቀሳቀሱ የሚናፈቅበት ጊዜ ላይ ተደርሷል። ይህ ለማንም ጤነኛ ዜጋ ቀስም የሚሰብር ድባብ ነው። ዛሬ ላይ ያለችው ኢትዮጵያ ከአምባገነን አገዛዞች ራሷን ነጻ ለማውጣት ያደረገችው ትግል በመስቀለኛ ጎዳና ላይ ብቻ ሳይሆን ህልውናዋንም ጭምር ስጋት ላይ የሚጥል ሆኖ ይገኛል። ከዚህ ድባብ ለመውጣትና ኢትዮጵያንም ለመታደግ ምን ማድረግ ይበጅ ይሆን የሚለውን ጥያቄ በሰከነና ኃላፊነት በተሞላው መንገድ ለመመለስና ጉዳዩ የኔም ነው የሚል ኢትዮጵያዊ ሁሉ አርቆ አስተዋይነትን በተላበሰ መንፈስ እንዲያጤነው ጊዜው ይገድላል። ኢትዮጵያ የሁላችንም የጋራ ሀገር ናት። ለገሚሱ ናት፣ ለቀረው የእንጀራ ናት እንድትሆንም አይጠበቅም። ይህ ሲባል ግን በየጊዜው እኔ አውቅልሃለሁ የሚሉ ኃይላት የሱልጣን ርካቡን እየተቆጣጠሩ በህዝብ ላይ በሚያደርሱት ግፍና በደል ፍዳቸውን የሚያዩ የህብረተሰብ ክፍሎች አልነበሩም ማለት እንዳልሆነ ግልጽ ነው። ዛሬም የሉም ማለት እንዳልሆነም ሁሉም ይገነዘባል ብለን እናስባለን። ይሁንና ይህን ናቅ የማይቀበሉ መኖራቸውን ሳንዘነጋ እኒ በህዝብ ላይ ግፍና በደል አድራሾች ግን ከተቀላላው ህዝባችን ቁጥር በልጠው የተገኙበት በታሪካችን አንዳችም ጊዜ አልነበረም። ዛሬም ቢሆን ቁጥራቸው እዚህ ግባ የሚሉት አይደለም። እኒ ክፍሎች ሁሉ ጊዜም ከህዝብ ጥቅምና ፍላጎት ከሀገር ህልውናና ደህንነት ጋርም ተጻረው የቆሙ ናቸው። እስካሁን በተጓዝንበት የታሪክ ሂደት ህዝብ ከነዚህ ኃይሎች ሲያደርሱበት የነበሩትን ግፍና በደሎች ለማስቆም በዛም አነሰ ሳይታገላቸው የቦዘነበት ወቅት የለም። ዛሬም ይህንኑ ከማድረግ እንዳልተቆጠበ የምንመለከተው ነው። ያባ አንዱ የዚህ ህዝብ ትግል አካል ሆኖ እየታገለ እዚህ ደርሷል። በዋናነት የታገለውም በዚች የጋራ አገር በሆነችው ምድር ላይ ህዝብ የማናቸውም ጉዳዮች የበላይ ወሳኝ መሆኑ በተግባር እንዲረጋገጥ ነው። አለመታደል ሆኖ የኢትዮጵያ ህዝብ ይህን የማይገረሰስ መብቱን በታሪኩ አንዳችን ጊዜ በስራ ላይ ሊያውል የቻለበት ወቅት ገና አላጋጠመውም። የመከራ ዘመኑ አላጠር ብሎ ዛሬም ድረስ ህዝብ ይህን የማድረግ አቅሙን የተገነዘቡ አምባገነኖች፣ አደርባይ ምሁራን ነን ባዮች፣ የስልጣን ጥመኞችና ወንበር ናፋቂዎች፣ ጎጠኞችና ጽንፈኛ ብሔረተኞች በየዘርፉ እየታገሉት ይገኛሉ። የህዝብ የበላይነትና ወሳኝነት በአገሪቱ ተረጋገጠ ማለት የነዚህ ሁሉ ጸረ ህዝብ ኃይላት ህልውና ከሰመ ማለት ስለሚሆን እነሆ ዛሬ በእነዚህ ኃይላትና በህዝብ መካከል ከፍተኛ ትግል እየተካሄደ ይገኛል። እንደሚታወቀው የህዝብ የስርዓት ለውጥ ፍለጋ ትግል በተቀነባበረ ስልት እንዲቀዘቅዝ ብሎም እንዲቆም ከሆነ ወዲህ እንደ ባብ አሮጌ ቆዳውን ሸልቅቆ ብቅ ያለው አገዛዝ አልሸሹም ዞር አሉ ከመሆን የዘለቀ አለመሆኑን ብዙም ሳይርቅ እያከታተለ የወሰዳቸው እርምጃዎች በግልጽ አረጋግጠውልናል። እርምጃዎቹ ወትሮም የስርዓቱን ነፍስ ዘርቶ ማስቀጠል ነበርና ይህንኑ ህጋዊነት እንዲላበስ በሚል እሳቤ ፈጥኖ ምርጫ የሚሉት ቧልት እንዲደረግ ውሳኔ ላይ ተደርሶ ጎጠኛውም ወያኔ ኢህአዴጉም አድርባዩም ወዘተ የህዝብን ተሳትፎና ፍላጎት ወደ ጎን በመተው ይህንኑ ቧልት ለማሳካት በሚል እየተራኮቱ ይገኛሉ። የዚህ ትርምስ ዋና ዓላማው ለኢትዮጵያ ስርየትን ለማምጣት ሳይሆን ክፉን የገለማውን አገዛዝ ጠጋግኖ ለማቆየትና ለማስቀጠል ብቻ ነው። በዚህ የምርጫ ቧልት ውስጥ ተሳታፊዎች ለመሆን እየተዘጋጁ ባሉ ኃይላት መካከል ምርጫ እንዲደረግ በተያዘው የጊዜ ገደብ መደረግ አለመደረግ አንስቶ በሌሎችም ጉዳዮች ላይ እየተጣረዙ ያሉ በመሆናቸው ሂደቱ የንትርክ ሰለባ የመሆን እድሉ ሰፊ ነው የሚሉ አሉ። ምርጫ ተብየው ሂደቱና የሂደቱ ውጤት ጸረ ዴሞክራሲ በመሆኑ ያፓ በጽኑ ይቃወመዋል። ለምን ቢባል ህዝብ ራሱ ፈቅዶ በመሰረተው ህገ መንግስት አማካኝነት የመረጣቸውን መሪዎች መቆጣጠር የማያስችለው በመሆኑ በመራጩ ህዝብና በመረጠው ኃይል መካከል መተማመን የሚነፍግ በመሆኑ በምርጫ የሰጠውን ስልጣን ተአማኒነትና ኃላፊነት በጎደለው ድርጊት የተነሳ የአገርንና የህዝብን ጥቅም በሚጎዱ ተግባራት ላይ በተከታታይ በመሰማራትህ በሰላማዊ መንገድ ከስልጣን ላስወግድህ ብሎ ኃይሉን ለመጠቀም ቢሻ ተቀባይነት ለማግኘቱ የሚያረጋግጥ አስተማማኝ ዋስትና ባለመኖሩ ህገ ወያኔ ባለመሻሩና ምርጫው በአገዛዙ ብቻ ተረቆና ጸድቆ በመቅረቡ በመሆኑ ነው። እስከ ዛሬ በአገራችን የፖለቲካ ስርዓት ዘልቀው የመጡትን አይቷልና ጥርጣሬን፣ አለመተማመንን፣ ሁከትን፣ አለመረጋጋትን የሚያባብስና የሚያስቀጥል እንጂ የሚያቆም አለመሆኑን ለማየት በቂና በእውቀት ላይ የተመሰረተ መረጃና ልምድም ያለው ህዝብ በመሆኑም ጭምር ነው። ይህ በታሪካችን እንዲያለመሆኑ መጽሐፍ ገላጭነትን የሚጠይቅ ክስተት አይደለም። በመሆኑም ለሰፊው የኢትዮጵያ ህዝብ ደግሞ ይህ ከቶ የተደበቀ ጉዳይ እንደማይሆን እኛም ጥርጥር የለንም።
ከራሳችን አገርና ከሌሎችም አምባገነንነት ስር ከሚማቅቁ የዓለም አገራት ታሪክ የተማርነው ጭቆናን፣ እስራትን፣ ግድያን፣ ማሳደድንና ክህደትን ሁሉ የሚፈጽመውና ሰላምን የሚነሳው መንግስት የተባለው ተቋም ነው። ይህ መሰመር ይኖርበታል። ህዝብ ለዘመናት ለእንዲህ አይነቱ ተቋም ሰለባ ከመሆን ያረፈበት ወቅት አልነበረም ቢባል ማጋነን አይሆንም ብለን እናስባለን። በእንዲህ አይነቶቹ የመንግስት ተቋማትና በህዝቦቹ መካከል እምነት የሚባል ነገር ሰፍኖ አያውቅም። ይባስ ብሎ አሁን በአገራችን ውስጥ በህዝብና በአገዛዙ መካከል ብቻ ሳይሆን አገዛዙ በሩን ወለል አድርጎ በከፈተላቸው ጎጠኞች፣ ጽንፈኛ ብሔረተኞችና እንዲሁም ኢትዮጵያን ከዚህ መቀመቅ ከከተተ በኋላ በአሳዳሪዎቹ ድጋፍ በህዝባዊ አመጽ ከመገርሰስ የተረፈው የወያኔ ቡድን በሚያደርሱት ብጥብጥና ውከት እንዲሁም በሚነዙት መርዘኛ ፕሮፓጋንዳ የተነሳ በህዝብና በህዝብ መካከል ያለው መተማመን እንዲሟጠጥ እየተሰራ ነው። ወትሮም ኢትዮጵያዊነትና ጎሳ ተኮር ፖለቲካ አብረው ተጣጥመው የሚጓዙ ሳይሆኑ እንደ እሳትና ጭል ነው ግንኙነታቸው። ምን ማለታችን እንደሆነ በማያወላዳ መንገድ ለማስቀመጥ፣ ጭሉ ጎጠኝነት፣ እሳቱ ደግሞ ኢትዮጵያዊነት ለመሆኑ የጅምላ ማንነት ወይም ሞት ከሚሉ ጉዶች በቀር ለተቀረው ህዝብ ለቀባሪው አረዱት አይነት ነው የሚሆነው። እዚህ ላይ ሳንጠቅሰው ማለፍ የማይገባን ሀቅ ዛሬ ላይ ኢትዮጵያ የምትገኝበት ሁኔታ ለረጅም ጊዜ ሊያውቋት፣ ሊበጠብጧት፣ ሰላም ሊነሷትና ሊያዳክሟት ለሚፈልጉ ለውስጥና ለውጭ ኃይሎች የተመቻቸች አገር ሆና መገኘቷ ነው። በተከታታይ ሁለት ስርዓቶችን ያስወገደና ሶስተኛውን የወያኔ ስርዓት መቃብሩ አፋፍ ላይ ያደረሰ ህዝብ የሚስማማውን መንግስት በጋራ ለመመስረት ገና አልተሳካለትም። በስልጣን ላይ የሚሰየሙት አገር ማፍረስ እንጂ ህዝብን አስተባብሮ መምራት አልተቻላቸውም። በፍርሻው ላይ በሚፈጠረው ግርግር አጋጣሚውን ተጠቅመው የመንግስት ስልጣን ለሚነጥቁ አምባገነኖች አገሪቷና ነዋሪዎቿ ሰለባዎች ሆነው ዘልቀዋል። ለዚህ ሁሉ ችግር እንዳይነተኛ ምክንያት ሆኖ የሚጠቀሰው የአገርን ዘላቂ ጥቅም ከግል የፖለቲካ ጥቅም በላይ አሻግሮ ያለማየት ችግር ሆኗል። ሜዳው ሁሉ የተጠለቀለቀው ለጊዜያዊ ስልጣን ማርኪያ በሚሽቀዳደሙ እንጂ እንብዛም ለአገርና ለህዝብ ዘላቂ ጥቅም በሚጨነቁ ኃይሎች እንዳልሆነ ከማንም የተሰወረ አይደለም። በወቅቱ የፖለቲካ ሹሞች የፖለቲካ ምህዳር ስልጣን እናገኝ ይሆናል ብለው የተቆለቆሉት ሁሉ ሰሞኑን በተፈጠረው ሁኔታ እንደ ተተኮሰባት ድኩላ ግራ ተጋብተው ደንዝዘዋል። ቆይተውም ያመኑት ፈረስ ጣለ በደንደስ እንዲሉ ሆኖባቸው የታሪኩን ጠባሳ እንደ ተሸከሙ እስከኖሩ ድረስ ይኖራሉ። እግዚኦ ለሁሉም አይነት አድርባዮች፣ ለሰለጠነ ፖለቲካ አፈቀላጤዎች። የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ የአምባገነኖች አገዛዝ ተወግዶ በምትኩ የህዝብ የስልጣን ምንጭነትና ህዝብ በእኩልነት ባንድነት የሚኖርባት ዴሞክራሲያዊት ኢትዮጵያ እውን እንድትሆን ትግሉ የጠየቀውን መስዋዕትነት ሁሉ ከፍሎ ከህዝብ ጋር ወግኖ ለህዝብ ጥቅም ቆሞ በየጊዜው ከተፈራረቁት አምባገነኖች ጋር ጉሮሮ ለጉሮሮ ሲተናነቅ ቆይቷል። ዛሬም በጽናት በዚሁ እንደቀጠለ አለ። በሁለተኛው የድርጅቱ ጉባኤ ላይ ባገኘው ተመክሮ ላይ በመመርኮዝ ለመድበለ ፓርቲ ፖለቲካ እታገላለሁ ካለ ወዲህ እስካሁን ድረስ ይህንኑ በኢትዮጵያ እውን ለማድረግ እየታገለ ይገኛል። ዴሞክራሲያዊት ኢትዮጵያም እውን እስከምትሆን ድረስ መታገሉንና ማታገሉን በአገር ውስጥም በውጭም በስፋት ቀጥሎ ይገኛል። ያባ በአገዛዙ ውስጥ የለውጥ ደጋፊዎች ነን በሚሉ አፈ ጮሌዎችና ስርዓቱን ለማዳን በተንቀሳቀሱ የውጭ ኃይላት አማካኝነት የተደናቀፈው ህዝባዊ የስርዓት ለውጥ ፍለጋ አመጽ የተቀናጀና በጽኑ የተደራጀ አመራር የተመራ ባለመሆኑ የተነሳ ለነዚህ ኃይሎች ተንኮልና ሰራ በቀላሉ ሰለባ ለመሆን መብቃቱን በተጨባጭ በመረዳት ሊከተል የሚችለውን አደጋ ባፈጮልዮች ዲስኩር ተማሉ ተቻክሎ ስሜታዊነትን በተላበሰ መንገድ ድጋፉን ሰማይ ጠግላ ደረሰ ሁሉ በጊዜው ተቆሞ እንደነበር የቀርበ ጊዜ ትዝታችን ነው። በዚህም የተነሳ ለሀገራችን ህልውናና ለህዝብ ካለን ክብርና ፍቅር የተነሳ ያደረግነውን እልህ ትግልና የከፈልነውን መስዋዕትነትና አኩሪ የጀግንነት ታሪካችንን እንደዋዛ አጋጣሚውን በመጠቀም ጊዜ ወዳደላበት ያዘነበሉ ኃይላት ሁሉ ለቸልችሉት ሞከረው እንደነበር ያስተዋልነው ነው። ይሁንና ያን ሁሉ ጫጫታ በተገቢው መንገድ ስናጋልጠው ቆይተናል። ያም ሆኖ ዘመቻው ዛሬም ድረስ ያላቋረጠ ቢሆንም አሁን ላይ በአገሪቱ የተከሰተው ሁኔታ ቀደም ብለን በጥንቆላ ሳይሆን በመሬት ላይ ያሉትን ሁኔታዎች ያሳለፍነውንም ተመክሮ በማገናዘብ በጥልቀት በመዳሰስ ትክክለኛ መረጃዎችንና እውቀትን ተንተርሰን የደረስንበትና ያሳወቅነው ድምዳሜ ነበርና የተጠበቀው ሆኗል ከማለት ውጭ የምንለው የለም። ኢትዮጵያ ዛሬ ደረሰችበት መስቀለኛ ጎዳና እጅጉን አሳሳቢ ለመሆኑ ግርግሩን ተጠቅመው በአቋራጭ ፍልጣን ለመቀራመት ካሰፈሰቡት ኃይላት በቀር ለተቀረነው ግልጽ ነው። የአገሪቱን ህልውና ለማናጋት በጥብጥና ትርምስን ሊያስከትሉ የሚችሉ እንቅስቃሴዎች ሆን ተብለው በየቦታው በነጋ በጠባው የሚተገበሩ መኖራቸውንም ማስተዋል ከጀመር ሰንብተናል። እነዚህን እንቅስቃሴዎች ምንነት የተለሙትን እቅድና በዋናነት ማን ከጀርባቸው እንደሚዘውራቸው ሳናሰልስ ስናጋልጥና ስንታገላቸውም ቆይተናል። አሁን አገራችን ለገባችበት ቀውስና እያንዣበበ ላለው አፍራሽ አደጋ ዋናው ምክንያት የሆነውን በህዝብ የተጠላ ስርዓት አቋልጃሽቶ ዳግም ለማስቀጠል እየተሞከረ ያለው ተውኔት መሆኑን በተደጋጋሚ ገልጸናል። ይህን ማለታችንም ህዝብን ያገለለ በመሆኑ እንጂ በሌላ አይደለም። በተጨባጭም በዚህ ምክንያት እነሆ ዛሬ ላይ በአገሪቱ ሰላምና መረጋጋት የጠፋበት ህዝብ በገዛ ሀገሩ በገፍ እንዲፈናቀል የሆነበት ህግን ማስከበር ተግባሩ የሆነው መንግስት ተብየው ኃላፊነቱን ሆን ብሎ በየዘነጋ በሆነበትና ሐቁ ሲነገርም የወንጀለኞችና ዘረኞች ዋና ተባባሪ ሆኖ በተገኘበት ስርዓት አልበኝነት ነግሶ አገርን እንዲያምስ መቻሉ የኑሮ ውድነትም የህዝቡን ኑሮ ክፉኛ እያጎሳቆለ መቀጠሉ እየባሰ እንጂ ጋብ ባላለ ሁኔታ ውስጥ መሆኑን ቅልጥጥ ብሎ ወጥቷል ቀጥሏልም። በቅጥልቅ እያለ ምርጫ ምርጫ የሚባል ነገር ህዝባችን ያዳምጣል ደግሞ ምን ሊባል ነው እያለ ይታዘባል። ባጭሩ ግን ጋሪውን ከፈረሱ ላስቀደመ ምርጫ ቧልት ህዝብ ቀደም ብለው በእንዲህ አይነቱ አገዛዝ ስር በየጊዜው ተደጋግመው ይደረጉ ከነበሩ የምርጫ ቧልቶች ልምድ ላይ ተመርኩዞ ልብን ፈካ የሚያደርግ ውጤት ይሰጣል ብሎ ተስፋ ባያደርግ የሚገርመን አይሆንም ባዮች ነን። ያባ ይህን ሁኔታ በተመለከተ ደግሞ ብዙ ጊዜ ብሎበታል። በህወሓት ፊታውራሪነት ለ27 ዓመታት በግድ በህዝብ ጫንቃ ላይ ተጭኖ የቆየው አምባገነን አገዛዝ በአገርና በህዝብ ላይ ላደረሰው ተቆጥሮ ለማያልቅ ግፍና በደል ተጠያቂ መሆኑን ራሱም ጭምር አምኖ ባለበት ራሴን አድሼ ለኢትዮጵያ ስርዓትና መድህን ለማምጣት እኔው ኃላፊነቱን ኦዴፓ ኦህዴድ በተባለው ጭምብል ፊታውራሪነት ወስጃለሁ ካለበት ወቅት ጀምሮ በአገሪቱ ላይ እየሆኑ ያሉትን ፖለቲካዊ ኢኮኖሚያዊና ማህበራዊ ቀውሶችን ሁሉ በቅንነት የሚከታተል የትኛውም ዜጋ ይስታቸዋል የሚል እምነት የለንም። ይህ አሁን በሹሙ እየተመራ ያለው አገዛዝ ቀውሶቹ ሁሉ ያስከተሉትን ወሳኝ ተቋማት ይዘታቸውን ሳይሆን ቅርጻቸውን ለዋውጦ ለማስቀጠል እየሰራ ያለ በመሆኑ እነሆ በነበሩትና በቀጠሉት ችግሮች ላይ ሌሎች እየተጨመሩ መሄዳቸው አልቀረም። ስርዓቱ በዚህ እስከቀጠለ ድረስ ፍዳችንና ስቃያችን እንዲሁ የሚቀጥሉ መሆናቸው አይቀሬ ነው። እንዲያ ለመሆኑ መናገራችን ትንግርት ሳይሆን
ከአምባገነን አገዛዝ ባህሪ የግድ የሚመነጩ በመሆናቸው ስለሆነ የኛው አገር ታሪክ በራሱ ስለሚናገር ሌላ ማይፈልጋ ከመዳከር ተቆጥበናል። ያም በመሆኑ አሁን ላይ ኢትዮጵያ ዴሞክራሲያዊት አገር እንድትሆንና አገርን እንዳገር ለማቆየት የሚደረገው ትግል ከባድ ፈተና ገጥሞታል ቢባል ከእውነት ይራቀ አይደለም። ምንም እንኳ ዛሬ አገራችን ውስጥ ያለው ስብስብ መስቀልቀል ሰላም የሚነሳና አስቸጋሪ ሁኔታ መሆኑ ባይዘነጋም የዚህ ሁሉ ሰለባ የሆነውና ጥቃቱ ሁሉ ያመሰው የሚገኘው የኢትዮጵያ ህዝብ ከስሜታዊነት ራሱን አርቆ ሩቃሳቢ ቅርባዳሪ ሳይሆን አጓጉል ከመናፈሱና ድርዝ ከሌላቸው አደናጋሪ ቱልቱላዎችን ከቆብ ሳይቆጥር ቆራጥነትን ብልሃትንና ጽናትን የተላበሰ ባህሪውን እንደገና አድሶ ከፊቱ ላይ ያሉትን እጅግ ከፍተኛ መስዋዕት ከፍሎባቸው ገና ተግባራዊ ያላደረጋቸውን ግቦች እውን ሊያደርግ የሚችለው አሁንም በሌላ ሳይሆን ራሱን በተገቢው መንገድ አደረጃጅቶ ትግሉን ፈራት ይዞና አጠንክሮ ከቀጠለ ብቻ ነው እንላለን። ያፓ ቀደም ብሎ አገሪቱ ከገባችበት ቀውስ ለተወጣ የምትችለው ሁሉን ባሳተፈ የሽግግር ሂደት መሆኑን በተደጋጋሚ አስገንዝቧል። ሂደቱ ለምን በማን እንደሚከናወን ሐሳብ ያቀረበ ሲሆን ሽግግሩ አስተማማኝና ዘላቂነት ያለው ውጤት እንዲኖረው የህዝብን ይሁንታ አግኝተው በሂደቱ የሚሳተፉ ኃይሎች ያለምንም ተጽዕኖ መክረው ዘክረው ተከራክረውና ተደራድረው በስምምነት ተፈጻሚነት እንዲኖራቸው የሚያደርጉ እንደሚሆንም ያለውን ግንዛቤ የገለጸበት ነው። ይህን ሂደት እኔ አሻግራቸዋለሁ ያለው ሹሙና በግርግር ስልጣን ለማግኘት የቋመጡ ወንበሬን አፈቁ ጎጠኞች ጽንፈኛ ብሔረተኞችና ሁሉም አይነት አድርባዮች እየተቃወሙት አሉ። እኒህ ሁሉ ከኢትዮጵያ ህዝብ ጥቅምና ከአገር ደህንነት ጋር ተጻረው ያሉ ኃይላት በመሆናቸው ጉዳዩን ማጣጣላቸው የሚተበቅ ነው። ይሄባ አሁንም በድጋሚ ይህ ሁሉን ያሳተፈ የሽግግር ሂደት መካሄዱ ወሳኝ ነው ብሎ ለተግባራዊነቱ አጥብቆ መታገሉን ቀጥሎበታል። ለኢትዮጵያ አገራዊ አንድነትና ኢትዮጵያን እንዳገር የማስቀጠል የመረከብ ትልቁ ድርሻው የሆነው ኢትዮጵያዊ ወጣት ከየቦታው ተጠራርቶ ለጋህይወቱን ትኩስ ጉልበቱን አስተባብሮ ይህን ሂደት በኢትዮጵያ እውን እንዲሆን በማድረጉ ላይ እንዲያውለው በድጋሚ ጥሪውን እነሆ ይድረስህ ይላል። በአቤቱታና መንግስት ተብየው እንዲያደርግ እንዲያባደርግ በሚሉ አጓጉል ንትርክ መራቆቱም እዚህ ላይ ማብቃት ይኖርበታል ባይነን። በትግላችን የሽግግር ሂደትን እውን እናድርግ። የተሳካ ሁሉን ያሳተፈ የሽግግር ሂደት ለህዝብ ነጻ ምርጫ ጎዳና ጠራጊ ነው። ኢትዮጵያ ታፍራና ተከብራ ለዘላለም ትኖራለች። ቀድሞና ፋሽልቶ ያጎየ ፈስነ ዛሬና ቆጠኞ እንበረከከ የነጻነቷጋ እንደውከዛነ ለዘበን አትመረክ ኢትዮጵያዊነት ነው እናቀንፋለን ግንባርክን አሳየ።
ግንባርከና ታየ 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 ግንባ